የትጥቅ ትግል እንደ ንግድ። የትጥቅ ትግል ቀቢጸ ተስፋና እውነታው ከትናንት እስከ ዛሬ ገረመው ኃይሉ ካርቱም ሱዳን መግቢያ ቢሆን ወያኔን በማንኛውም አይነት መንገድ መታገል መብት ብቻ ሳይሆን ትክክል መሆኑን አምናለሁ። በመሆኑም የወያኔን ፋሽስታዊ አገዛዝ በትጥቅ ትግል ለመጣል ተሰልፈው መስዋዕትነት ለከፈሉትም ሆነ ለመክፈል ለተዘጋጁት ያለኝ አክብሮት ወሰን የለውም። ሙከራቸው በውስጥና በውጭ ጠላቶች እንዲሁም በራሳቸው ውስጣዊ ችግር ባይሳካም በተለያዩ ጊዜያት የትጥቅ ትግል ሙከራ ያደረጉትን በሀቅ ለሀገርና ለወገን ሲሉ የሞከሩትን እንዲሁም አሁንም በጥረት ላይ ላሉት ውድ ኢትዮጵያ ልጆች እንዲሁ አክብሮቴ ከፍተኛ ነው። የትጥቅ ትግል በአሁኑ ወቅት የኢትዮጵያን ችግር ይፈታል ወይስ የበለጠ ያወሳስባል የሚለው አወያይ ነጥብ እንዳለ ሆኖ ማለቴ ነው። እነዚህ በትጥቅ ትግል ስም የነገዱ ህዝብን ያሞኙና ያምታቱ ግለሰቦችና ድርጅቶችን አምነው እውነት ለኢትዮጵያ የሰሩ መስሏቸው የጉልበት፣ የጊዜ፣ የገንዘብ፣ የሞራል እንዲሁም እውቀታቸውን መስዋዕትነት ለከፈሉም እንዲሁ አክብሮት አለኝ። ክፍል አንድ፣ በትጥቅ ትግል ስም መነገድ ያብቃ። የኢትዮጵያ የአንድነት ኃይል የተቃውሞ ፖለቲካ በአድርባዮች፣ በአስመሳዮች፣ የፖለቲካ ሀው በማያውቁ ግብዞች፣ ራእይ አልባዎች እንዲሁም በውጭ ጠላቶች መሳሪያዎች ለምን እንደተሞላ የባለሙያዎች ጥናትና ምርምር የሚያስፈልገው ጉዳይ ነው። ለጊዜው ማለት የሚቻለው ግን ይህ የተግበሰበሰና ትርምስምሱ የወጣ አካሄድ የተረፈችዋን ኢትዮጵያ ወደሚያጠፋ አደገኛ ሁኔታ ውስጥ እየከተተን መሆኑ ነው። በኢትዮጵያ ፖለቲካ አየር ላይ አሁን ውዥንብር ሰፍኗል። ውሸት በስቷል። የፖለቲካ ነጋዴዎችና ሀቀኛ ታጋዮችን መለየት እስከሚያስቸግር ድረስ ተተራምሷል። ይህ ውዥንብርና ትርምስ እንዴት ነገሰ ብሎ መጠየቅ የግድ ነው። ዛሬ ኢትዮጵያን ለማጥፋት ሌት ተቀን የሚለፉ የኢትዮጵያን ስም እየጠሩ ስለማሉና ስለተገዘቱ እንደ ተጋዮች የሚቆጠሩበትና አትኩምብን የሚባልበት ደረጃ ላይም ተደርሷል። በአሁኑ ወቅት በብዙ ኢትዮጵያ የአንድነት ኃይል ተቃዋሚ ፖለቲካ ዘንድ የሚቻቻልና የማይቻቻሉን እንኳን በቅጡ መለየት ያልቻለ ድንግርግሩ ሰፍኗል። በአንድነትና በመቻቻል ስም ኢትዮጵያን ለማፍረስና ለማጥፋት ዝግጅታቸውን በሚያጧጡፉበት ወቅት እጁን አጣጥፎ ሊቀመጥ የሚከጅለው ብዙ ነው። ሻቢያ የተባለ ወያኔን ፈጥሮ ስልጣን ላይ ያወጣ ቡድን ኦነግና ሌሎችን ነጻ አውጪዎችን በኤርትራ ላለፉት 8 ዓመታት ሲረዳ የነበረውና አሁን ደግሞ ኦነግን ማዕከል ያደረገ ትብብር ለነጻነትና ለዲሞክራሲን አድቦሩሎ የፈጠረው ኢትዮጵያን ከወያኔ ለማላቀቅ የሚደረገውን ትግል ለማገዝ ነው ብሎ የሚፈጽም የአንድነት ኃይል ተቃዋሚ ለምን እንደሚታገል የሚያውቅ ነውና ገለል በል ቢባል የግድ ነው። ኢትዮጵያ የምዕራባውያን የሻቢያም ቤተ ሙከራነቷ ማብቃት አለበት ሊባሉ ይገባል። በጸረ ኢትዮጵያና ጎጃምን መገንጠል አለብኝ ሲል ለ10 ዓመታት በባጀው ግን አንድም ተከታይ ባላፈራው በአፍቃሪ ሻቢያ በዶክተር ሙሴ ተገኝ የበላይነት የሚመራው ጦር ነጻ ለማውጣት ከጃይ መብዛቱ የኢትዮጵያ ፖለቲካ ምስቅልቅልነት ጡዘቱን አመልክቷል። እነዚህ ታጋዮች አሁን ዶክተር ሙሴ ተገኝ በበላይነት የሚመራውን ጦር የመሰረቱትና በተዋጊ ጦር ህዳር 26 ቀን 1996 ዓ ም ዲሞክራሲያዊ በሆነ መንገድ ራሱ ሻቢያ በታዛቢነት በተገኘበት የተመረጡትን ተማሪ ተስፋ ጌታቸውንና የኮሎኔል ታደሰ ሙሉነህን ሻቢያ ምን እንዳደረጋቸው ሊነግሩን አይፈልጉም። የተስፋ ጌታቸው በሻቢያ ተሰቃይቶ መሞት ሆነ የኮሎኔል ታደሰ ሙሉነህ ከትግሉ መገለል ምክንያቱ ይህ አግ ኢትዮጵያን ለማፍረስ የሻቢያ መሳሪያ አይሆንም በማለታቸው መሆኑን ሰምተው እንዳልሰሙ ይሆናሉ። ይህ ምስቅልቅል ደግሞ ነጋዴዎችና አጭበርባሪዎች በፖለቲካ መድረክ እንዲፈለፈሉና ከኛ ወዲያ ለአሳር እንዲሉ ሜዳውን አመቻችቶላቸዋል። የኢትዮጵያ ህዝብ ከወያኔ ተላቆ ፍትህና ርትዕ የሰፈነበት ስርዓት ለመመስረት ያለውን ጥማት የተረዱ ነጋዴዎች የሌሉ የሽምቅ ጦሮችን በምናባቸው እየፈጠሩ ወያኔን እንደሚፋለሙ በመግለጽ አያሌ መግለጫዎችን እየደረደሩ ሲለምኑና ህዝብን ሲዘርፉ ኖረዋል። ወያኔና ሌሎች የኢትዮጵያ ጠላቶችን ላለማስደሰት ሲባል በተቃዋሚ ስም እያታለሉና እየነገዱ ያሉትን ዝም ማለት ትግሉን ማገዝ ሳይሆን ትግሉን ማዳከም ነው። ለወያኔ እድሜ መራዘምም ሆነ ሻቢያ እጁን በኢትዮጵያ ፖለቲካ ውስጥ እንደገና እንዲሰድ የረዱትም እነዚህ ነጋዴዎች ናቸው። በእነዚህ የትጥቅ ትግል ስም የግል ጥቅም አሳዳጅ ነጋዴዎች የተነሳም ተቃዋሚ የሚባል የማይታመን የማይረባ የዋሾና የግል ጥቅም አሳዳጅ ጥርቅም ተደርጎ እንዲታይ ከፍተኛ ሚና ተጫውተዋል። እውነተኛ ጅምሮችም ድጋፍ ተነስቷቸው አወናባጆች ለትግል ማጠናከሪያ በተላከላቸው ገንዘብ ሲዳሩ ሲኳሉ በአይናችን አይተናልና፣ በመሆኑም ለኢትዮጵያ አንድነት ቆመናል የሚሉ ወገኖች ነጋዴውንና ታጋዩን አበጥሮ የመለየት ግዴታ አለባቸው። ትግላችን እንዲሰምር ከተፈለገ ዋልጌዎችና አጭበርባሪዎችን ህዝብ አውቆ ድጋፍ እንዲነሳቸው፣ በተቃራኒው ደግሞ ለህዝብና ለሀገር የቆሙትን በግልጽና በይፋ መደገፍ መጀመር አለበት። በአገር ጉዳይ ይሉንታ፣ በአገር ጉዳይ ቂም በቀልና ቁሾ ቦታ ሊኖራቸው አይገባምና እነዚህን ጥቅመኞችና የፖለቲካ ሸቃጮች በትክክል ማጋለጥና ህዝብ የግል ጥቅም አሳዳጆችን ከእውነተኞቹ ታጋዮች አንጥሮ መለየት ሲችል ህዝባዊና አገር አድን ትግሉ አንድ እርምጃ ወደፊት ይሄዳል የሚል እምነት አለኝ። በሽታውን የደበቀ መድኃኒት ያገኝለትም እንደሚባለው ሁሉ በትጥቅ ትልም ዙሪያ የሚደረገው ውንብድና፣ ቀቢጸ ተስፋና ውዥንብር መታወቅና መጥራት አለበት የሚል ጽኑ እምነት አለኝ። ይህን ማድረግ ሲቻል ኢትዮጵያውያን ለማዳን የሚደረገው ሀቀኛ ትግል ይተብታል፣ ትልቅ እመርታ ያሳያል የሚል ጽኑ እምነት አለኝ። እነዚህ ነጋዴዎች ልዩ መለያቸው የእርስ በርስ ሽኩቻ፣ ለሌሎች ሀቀኛ ትግል ትጥቅ አድራጊዎችን ለማጥፋት መጣር፣ በሰላማዊ ትግሉ ላይ የተሰማሩትን ማክቸልቸልና ማጣጠል ናቸው። ነጋዴዎች ናቸውና የእነሱን ንግድ ሊያደናቅፍ የሚችል ኃይል ሆነ እንቅስቃሴ ላይ ጋሬጣ ይደቅናሉ፣ የትግሉን ጉልበት ይከፋፍላሉ፣ ያዳክማሉ። እናም ይህ በትግል ስም መነግድና ማጭበርበር ካልቆመ ኢትዮጵያ ከጥፋትን ለማዳን የሚደረገው ትግል ይራዘማል። በእርግጥም የተጀመሩ እውነተኛ የትጥቅ ትግል ጅምሮችና የነበራቸውን ችግሮች አነሳለሁ። አሁንም ማወናበዱን የቀጠሉትንም እንዲሁ። በዚህ ጽሁፍ ስማቸው ከተጠቀሱ ድርጅቶች ውስጥ በአሁኑ ወቅት ህዝባዊ ትግሉን እያገዙ ያሉትንም ለምን አነሳ የሚል ቢኖር ይህ ሊፋቅ የማይችል ታሪካቸው በመሆኑና ሌሎችም ከእንደዚህ አይነት ሞራል ቢስ ምግባር እንዲጠነቀቁ ብሎም የቱን ያህል የረቀቀ የህዝብ ግንኙነትና የፕሮፓጋንዳ ስራ ቢሰሩ ከህዝብ እይታ እንደማያመልጡ ለማሳወቅ፣ እንዲሁም የፖለቲካ ድርጅቶች ለሚሰሩት ስራም ተጠያቂነት እንዳለባቸው እንደሚያውቁት ጭምር ነው። ባጭሩ በትጥቅ ትግል ስም ንግድ መቆም ያለበት ከፍተኛ በደልና ወንጀል መሆኑን ለማጉላት ነው። አርቲስት ሰለሞን ተካልኝ ከሻቢያ ኤርትራ መልስ መጀመሪያ ሆዳደርና መዥገሮችን ማጥፋት አለብን ያለውን ልብ ይሏል። አሁን ኢትዮጵያን እናድን ካልን ሀቀኛ ኢትዮጵያውያን ያለምንም ይሉንታ ቅጥረኛውን ቅጥረኛ፣ ነጋዴውን ነጋዴ፣ አጭበርባሪውን አጭበርባሪ የማለት ድፍረት ሊኖረን ይገባል። እናም የትናንቶቹን ሆነ የዛሬዎቹን ባለ ሽምቅ ጦሮች ወደ አደባባይና የህዝብ እይታ አምጥቶ ሀቅና ውሸቱን ማበራየት ያስፈልጋል። እነዚህ ትናንትም ጦር አለን ሲሉ ያሞኙን ሆነ ዛሬ ጦር አለኝ የሚሉትን ደግሞ ወረድ ብለን እንደምናያቸው አንዱን እንቅስቃሴ ከወያኔና ከሻቢያ እንዲሁም ከውጭ ኃይሎች እይታ የተደበቀ አልነበረም፣ አይደለም። ከኢትዮጵያ ጠላቶች ያልተደበቀን ከኢትዮጵያ ህዝብ መደበቅ ደግሞ ትርጉም ቢስ ነውና ፀሐይ እንዲሞቃቸው ማድረግ ተገቢ ይሆናል። እነ ኮሎኔል አስራት ጦር ነበራቸው? የኢንጂነር ቅጣው ድርጅትስ ጦር ነበረው ወይ? በመቶ አለቃ ሞላ አባታ የሚመራ ታጠቅ የሚባል ጦርስ አለ? በትዋት ፓል የሚመራስ አርበኛ ሳሁን ኢትዮጵያ ውስጥ አለ ወዘተ ብለን መጠየቅና እውነታውን ማሳወቅ ግድ ሆኗል። ይህች ጽሁፍ ከዚህ አልፋ ለዛሬዎቹ ዋሾዎችና ነጋዴዎች እንደ ትምህርት ቤት ያገለገሉትን ወደ ኋላ ሄዳ ወያኔ ስልጣን ከያዘ ጀምሮ ትጥቅ ትግል እያካሄድን ነው በሚል ከነገዱት ጎላ ጎላ ያሉትን ትዳሳለች። እናም እውነት በኮሎኔል መንግስቱ ኃይለ ማርያም የበላይነት የሚመራ የጥቁር አንበሳ ጦር በሚል ስም አንድ ብረት የታጠቀ ሰው ነበር? ኮሎኔል ጎሹ ወልዴ ሜካናይዝድ ጦር አለኝ ያሉትስ ምን ያህል እውነት ነበር? ክብረ መንግስት ላይ ግንባር መሰረቱ ያሉትና ብዙ የተባለላቸውና አሁንም ሁኔታውን እያመቻቸው ነው የሚሉን ብርጋዴር ጀነራል ኃይሌ መለስ ጦር ነበራቸው? ወዘተ ወዘተ እያለች በመዳሰስ ጸሐፊው የሚያውቀውን ታቀርባለች። ሌሎች በዚህ ዙሪያ እውቀት ያላቸው እንዲያክሉበት ጥሪ ታቀርባለች። አሌ የሚሉ ካሉም ለአጸፋው ተዘጋጅተው እንዲሁ። የፖለቲካው መድረክ ለእነዚህ ነጋዴዎች ማመቸት፣ የአብዛኛዎቹ ፖለቲከኞቻችን ከጥላቻ ከቂም በቀልና ከስልጣን ጥም የጸዳ አለመሆን መጠቀስ የሚገባቸው ምክንያቶች ናቸው። ይህ ትምምንን አጥፍቶ አንዱ ሌላውን በማራከስ ላይ የተመሰረተ ፖለቲካ አድርባዮችና አስመሳዮች እንዲፈለፈሉ በሩን ወለል አድርጎ በመክፈት ከእነሱ የተሻለ ሰው የሌለ አስመሰለ። ይህ በተራው ልምዱ እንዲሁም እውቀቱና ችሎታው ያላቸው የፖለቲካ ሰዎች፣ የፖለቲካ ድርጅቶች እንዲሁም ምሁራን ተሰሚ እንዳይሆኑ አደንቋሪ ጫጫታን ፈጠረ። ይቀጥላል። ክፍል 2 በትጥቅ ትግል ስም ትናንት ከነገዱት። ክፍል 3 በትጥቅ ትግል ስም ከዛሬ ነጋዴዎች። ክፍል 4 የትጥቅ ትግል ከመታሰቡ በፊት መሰራት የሚገባቸው የቤት ስራዎች።